ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ካንሺ በላይ ከተያዙ ሰዎች ውስጥ ምርመራ ያጣራን የዲተራንሱ አካልም ስለነበረ ይዛነ የተለያዩ እንቅስቃሴዎች ስለነበሩ በርከት ያሉ ሰዎች ተይዞ ነበር። ግን በዋናነት ጉዳዩን ያስተባበሩና በተለይ የዜጎችን ንብረት ያወደሙ ዜጎችን ያፈናቀሉ በእቅድም በተግባር ያፈናቀሉ ኃይሎች ተለይቶ ማስረጃ ተሰብስቧል።
የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲኒው የሰማችሁት። ለሙሉ ዘገባው ዜናውን ተከትሎ በሚቀርበው የመጽሔት ክፍለ ጊዜ ጠብቋቸው። ኢትዮጵያና ሱዳን ውጥረቱን ከማባባስ እንዲታቀቡ ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ጠየቁ። የዚህም ዝርዝር ደርሶናል፣ በእለቱ አብይ ርዕስ ይቀርባል። ረቡዕ ሰኔ 22 2014 ዓ.ም ምረት ጤና አስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱ የዓለም ዜና አቅራቢ ቆንጅት ታዬ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ ቴክኒክ ምህንድስናው ላይ የተሰየመው ኔልሰን ሎፔዝ ነው። የተቀሩ ባልደረቦቻችንም በየሰዓቱ ከሚያቀርቧቸው ዝግጅቶች ጋር እናገኛቸዋለን። አሁን የሰዓቱን የዓለም ዜና ነው የምንሰማው። መልካም ምሽት።
ሰላም እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታዬ ነኝ። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንደ አውሮፓውያን አቆጣጠር ከ2005 እስከ 2020 ዓመተ ምህረት በተካሄዱ የትጥቅ ግጭቶች ከ266000 በሚበልጡ ህፃናት ላይ ከባድ ጥቃቶች መፈጸማቸውን ተናገረ። ሊሳ ሽላይን ከጄኔቫ ያስተላለፈችውን ዘገባ ደረጀ ደስታ ያቀርበዋል።
በአፍሪካ፣ በእስያ፣ በመካከለኛው ምስራቅና ላቲን አሜሪካ አገሮች የተካሄዱ ከ30 በላይ ግጭቶችን በማጥናት የቀረበው ዘገባ ህጻናት የጦርነቱን ከባድ ገፈት የተሸከሙና በቃላት ሊገለጹ የማይችሉ አሰቃቂ ድርጊቶች እንደደረሱባቸው አመልክተዋል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በድንገተኛ አደጋዎች ጊዜ የህጻናት ጥበቃ ከፍተኛ አማካሪ ታሻ ጊል ህጻናት ላይ በየቀኑ ከ71 በላይ የሚደርሱ ከባድ ጥቃትና ጥሰቶች መኖራቸው ከ104000 በላይ ህጻናት መገደላቸውንና የአካል ጉዳት የደረሰባቸው መሆኑን ይናገራሉ።
Between 2016 and 2020, 82% of all verified child
እንደ አውሮፓውያን አቆጣጠር ከ2016 እስከ 2020 ድረስ ህጻናት ላይ ከደረሱ ጥቃቶች 82% የሚሆኑት የተፈጸሙት በአምስት አካባቢዎች ነው። እነሱም በአፍጋኒስታን፣ በእስራኤልና በፍልስጤም ግዛት፣ በሶሪያ፣ የመንና ሶማሊያ ናቸው። እዚህ ላይ መረዳት የሚያስፈልገው ብዙዎቹ ህጻናት የደረሰባቸው ጥቃት አንድ ብቻ ሳይሆን ለተለያዩ ጥቃቶችም የተጋለጡና ቁጥሩም እየጨመረ የሚሄድ መሆኑን ነው።
ታሻ ጌል ጨምረው እንደገለጹት በግጭቱ ተሳታፊዎች ቢያንስ 25700 የሚደርሱ ህጻናት የተወሰዱ ሲሆን ከ93000 በላይ የሚሆኑ ህጻናት በወታደርነት መመልመላቸውን ተናግረዋል። 14200 የሚሆኑት ህጻናት በግዳጅ እንዲያገቡ የተደረጉ ወይም ለወሲብ ጥቃት የተጋለጡ መሆናቸውም ተመልክተዋል።
Sexual violence does occur against children. It is used as a tactic of war.
በህጻናት ላይ ወሲባዊ ጥቃቶች ይፈጸማሉ። ይህ እንደ ጦር ስልት ተደርጎ ይወሰዳል። ግጭቶች ባሉባቸው ሁሉ ስለ ወሲብ ጥቃቶች መረጃዎችን ለማግኘትና ስለ እንደዚህ አይነት ነገር በግልጽ መነጋገር የሚያሳፍር በመሆኑ የሚሰማው ቁጥር እጅግ አነስተኛ ነው። ህጻናት ብዙ ጊዜ ለተለያዩ ብዙ ነገሮች መገልገያ ይሆናሉ። ይሄ ሆነ ተብሎ የሚደረግ ነው። ስለዚህ በሁሉም ግጭቶች ውስጥ ተሳታፊ የሆኑ ወገኖች ባስቸኳይ ልጆችን ወደ ትጥቅ ግጭቶች ውስጥ ማስገባቱን ማቆምና ማስወገድ ይኖርባቸዋል።
ዩኒሴፍ ሁሉም የግጭቱ ተሳታፊዎችና መንግስታት የገቡትን ዓለም አቀፍ የሰብአዊነት ህግና ግዴታ እንዲያከብሩ ለህጻናት ጥበቃ ተጨባጭ እርምጃዎችን እንዲወስዱ ጠይቋል።
ዩናይትድ ስቴትስ ተጨማሪ የባህር ኃይል አውዳሚ መርከቦችን ወደ ስፔን እንደምትልክና ፖላንድ ለሚገኘው ለአምስተኛው የጦር ኃይል ሰራዊት ቋሚ ክፍለ ጦር እንደምትመድብ ፕሬዚደንት ጆ ባይደን አስታወቁ። ሮሜኒያ ላይም 3000 ወታደሮችና 2000 ሌሎች ሰራተኞች በፈረቃ እንደሚመደቡና ሁለት ተጨማሪ F-35 ተዋጊ ጀቶች ወደ ብሪታንያ እንደሚላኩ ፕሬዝደንቱ ገልጸዋል። ፕሬዝደንት ባይደን ስፔን ማድሪድ ላይ ለተሰበሰቡት የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች መሪዎች ባደረጉት ንግግር ዩናይትድ ስቴትስ አውሮፓ ውስጥ ያላትን ቁመና እየተለዋወጠ ለሚገኘው የጸጥታ ሁኔታ ምላሽ ለመስጠት በሚያስችላትና ለጋራ ጸጥታችን በሚጠቅም መንገድ እንደምትጣጣናከር አስታውቃለሁ ብለዋል። ፕሬዝደንት ባይደን በተጨማሪም የሩሲያ ፕሬዝደንት ፑቲን የአውሮፓን ሰላም እያናጉና የህግና ስርዓት መሰረታዊ መርህን እያጠቁ ባሉበት በዚህ ወቅት ኔቶ ከመንግስቱ የሚበልጥ አስፈላጊ መሆኑን ዩናይትድ ስቴትስና አጋሮቿ እያሳዩ ናቸው ብለዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ከሁለተኛው ዓለም ጦርነት ወዲህ እጅግ የከበደ የጸጥታ ቀውስ በተጋረጠብን ባሁን ወቅት የምናካሂደው የጉባኤ ታሪካዊ ነው ብለዋል። መሪዎቹ ዩክሬን የሩሲያን ጥቃት መመከት የሚያስችላት ተጨማሪ ድጋፍ ለመስጠት ይስማማሉ ተብሎ ይጠበቃል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2020 በድጋሚ በተወዳደሩበት ምርጫ ሽንፈት ከገጠማቸው ወዲህ ብስጭታቸው እየጨመረና በአደገኛ ሁኔታ ተቆጪና በጸባያቸውም ተለዋዋጭ የሆኑ መጥተው ነበር ሲሉ የቀድሞ የዋይት ሃውስ ጽህፈት ቤት ሹም ረዳት ካሲዲ ሃቺንግሰን ለዩናይትድ ስቴትስ መርማሪ ኮሚቴ ትናንት ማክሰኞ ባሰሙት የምስክርነት ቃል ተናገሩ። ሃቺንሰን እንደ አውሮፓውያን አቆጣጠር ጥር 6 በዩናይትድ ስቴትስ ምክር ቤት ህንጻ ላይ የደረሰውን የአመጽ ጥቃት ለሚመረምረው ኮሚቴ በሰጡት ቃል ትራምፕ የምርጫውን ውጤት ለማገድ ፈቃደኛ ያልነበሩትን የወቅቱ ምክትል ፕሬዚደንት ማይክ ፔንስን ይሰቀሉ ይሉ ከነበሩትና በምክር ቤቱ ህንጻ ላይ ጥቃት ካደረሱት አመጸኞች ደጋፊዎቻቸው ጋር ተስማምተው ነበር ብለዋል። በወቅቱ በምክር ቤቱ ፊት ለፊት ተተሰለፉት በሺዎች ከሚቆጠሩ የትራምፕ ደጋፊዎች አንዳንዶቹ ማይክ ፔንስ ይሰቀሉ የሚሉ መፈክሮችን ባሰሙበት ወቅት ትራምፕ ማይክ ይገባዋል ብለው ለአለቃዬ የዋይት ሃውስ ጽህፈት ቤት ሹም ማርክ ሜዶስ ሲናገሩ ሰምቻለሁ ብለዋል ሃቺንሰን በሰጡት የምስክርነት ቃል። ትራምፕ የጸረ ፔንስ ተቃዋሚዎች ያንን ይሉ በነበረበትም ጊዜ ምንም ስህተት የሰሩ መስሎ አይሰማቸውም ብለው አለቃቸው ሜዶስ በወቅቱ ነግረዋቸው እንደነበረም ሃቺንሰን አስታውሰዋል። ማይክ ፔንስ በጊዜው በተቃዋሚዎቹ ቁጥጥር ስር ውሎ በነበረው የምክር ቤቱ ህንጻ ውስጥ የነበሩ ቢሆንም ጠባቂዎቻቸው ደህንነቱ ወደ ተጠበቀ ስፍራ አስቀድመው የወሰዷቸው መሆኑ ተመልክቷል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለሴቶች ጽንስ ማቋረጥን ህገ መንግስታዊ መብት ያደረገውን የ1973ቱን ውሳኔ ከሻረ ወዲህ ኮሎራዶ ውስጥ በተካሄደ የመጀመሪያ ቅድመ ምርጫ ጽንስ የማቋረጥ መብት እንዲከበር የሚደግፉ ሪፐብሊካን ተወዳዳሪ አሸነፉ። በኮሎራዶ የዩናይትድ ስቴትስ የመወሰኛ ምክር ቤት የሪፐብሊካን ፓርቲውን ወክለው ከቀረቡት መካከል በንግድ ስራ የተሰማሩት ጆ ኦዲያ በመላ ሀገሪቱ በስቴት ደረጃ ለፓርቲው እጩነት የበቁ ጽንስ የማቋረጥ መብት ደጋፊ ሪፐብሊካን መካከል አንዱ ለመሆን በቅተዋል። ኦዲያ ያሸነፏቸው የቀድሞ ፕሬዚደንት ትራምፕ ታማኝ ደጋፊ የሆኑትንና በምንም ምክንያት ጽንስ ማቋረጥን የሚቃወሙትን ሮን ሃንክስን ነው። በመጨረሻም የዩናይትድ ስቴትስ ባለስልጣናት የዝንጀሮ ፈንጣጣ ወይም መንኪ ፖክስን ለመከላከል ተጨማሪ እርምጃ በመውሰድ ላይ ናቸው። ተጨማሪ ክትባቶችን እንደሚያቀርቡ የገለጹት ባለስልጣናቱ ምርመራም በስፋት ማካሄድን ጨምሮ የተለያዩ እርምጃዎችን በመውሰድ ስርጭቱን ቀደም ብለው ለመከላከል እንደሚሞክሩ ገልጸዋል። ዩናይትድ ስቴትስ ውስጥ እስካሁን በመዲናዋ በዋሽንግተን ዲሲ እና በ27 ክፍላተ ሀገር እስከ ትናንት ማክሰኞ ድረስ በዝንጀሮ ፈንጣጣ የተጠቁ 306 ሰዎች መገኘታቸው ተገልጿል። በዓለም ዙሪያ ደግሞ አስቀድሞም በሽታው አብዝቶ የሚታይባቸውን የአፍሪካ አካባቢዎች ሳይጨምር ከ40 በሚበልጡ ሀገሮች 4700 በበሽታው የተያዙ ሰዎች እንደተገኙ ተገልጿል። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
The ቆንጅታየን ለሰዓቱ ያለን ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ረቡዕ ሰኔ 22 2014 ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዌብና ማህበራዊ መገናኛ ቅንብሮች አስተናጋጃችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። በቀጥታ ስርጭት የምስልና ድምጽ አቀናባሪያችን ራብ ማክሊን። በአለም ዜናዎች የሚጀምረው መደበኛው ፕሮግራማችን በ19፣ 25 እና 30 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት እስከ ምሽቱ 4 ሰዓት ይቀጥላል። በራዲዮ ቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማችሁ። ኢትዮጵያና ሱዳን ውጥረት ከመባባስ እንዲታቀቡ ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ጠየቁ። በኢትዮጵያና በሱዳን መካከል እየተባባሰ የመጣው ወታደራዊ ፍጥጫ አሳስቦኛል ሲሉ ሁለቱ ወገኖች እንዲታቀቡና ወደ ንግግርም እንዲመጡ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጥሪ አድርገዋል። ዘገባው የአጃንስ ፍራንስ ፕሬስ ነው። ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ሊቀመንበሩ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በሱዳን ሪፐብሊክ መካከል እየተባባሰ ያለውን ወታደራዊ ውጥረት በጥልቅ ትኩረት እየተከታተሉ ነው። በሀገሪቱ ድንበር አካባቢ የሰው ህይወት በመቀጠፉም ትልቅ ሀዘን ተሰምቷቸዋል ብሏል ኮሚሽኑ ባወጣው መግለጫ። መግለጫው የወጣው ካርቱም 7 የተማረኩ ወታደሮችንና አንድ ሲቪል ባጨቃጫቂ የድንበር አካባቢ ባለፈው ሳምንት ገድላብኛለች ስትል ኢትዮጵያን ከከሰሰችና ኢትዮጵያም ክሱን ውድቅ ካደረገች በኋላ ነው። መግለጫው አያይዞ ሊቀመንበሩ ሁለቱ ወገኖች ከማንኛውም ወታደራዊ እርምጃ ሙሉ በሙሉ እንዲቆጠቡና ሁለቱ ወንድማማች ህዝቦች አጨቃጫቂ ጉዳዮችን በውይይት እንዲፈቱ ጥሪ አድርገዋል ብሏል። ኢትዮጵያ ባለፈው ሳምንት ወታደሮችን በድንበር አካባቢ በሚገኘውና አልፋስካ በተባለው አጨቃጫቂ በሆነው ለመሬት አካባቢ አግታብኛለች ስትል ሱዳንን ከሳለች። ካርቱም በኢትዮጵያ የሚገኙትን አምባሳደሯን ሰኞ ለጠርታ ስታበቃ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለቀጠናው ተቋማት ወቀሳ እንደምታቀርብ አስታውቃለች ሲል አጃንስ ፍራንስ ፕሬስ ዘግቧል። አዲስ አበባ በበኩሏ የሱዳን ኃይሎች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና የሰው ህይወት የጠፋውን በአካባቢው ከነበሩ ሚሊሻዎች ጋር በተደረገ ግጭት እንጂ መደበኛ ወታደሮቿ በአካባቢው እንዳልነበሩ በትላንትናው መግለጫው አስታውቃለች። ሱዳን ትሪቢዩን የተባለ ጋዜጣ የሱዳን ሰራዊት በኢትዮጵያ ላይ ትላንት ማክሰኞ በአልፋሽካ ጥቃት መሰንዘሩን ቢዘግብም የሰራዊቱ ቃል አቀባይ ናቢል አብደላ ሪፖርቱን አስተባብለዋል። ማንንም አላጠቃንም፣ ማንንም ለማጥቃት እቅድ የለንም። የማንም ሀገር ሰራዊት ግን ዓለም አቀፍ ድንበራችንን ጥሶ እንዲገባ አንፈቅድም። እንዲህ አይነቱን ጉዳይ በህጋዊ መንገድ መያዝ መብታችን ነው ሲሉ ናቢል ለኤኤፍፒ ተናግረዋል። ለረጅም ጊዜ በኢትዮጵያ ገበሬዎች ሲመረትበት በቆየውና በኋላም ሱዳን የይገባኛል ጥያቄ ባነሳችበት አልፋሽካ በተባለው ለመሬት ሳቢያ በካርቱምና በአዲስ አበባ መካከል ያለው ግንኙነት እየሻከረ ሲመጣ አልፎ አልፎም በሁለቱ ወገኖች መካከል ግጭቶች ተስተውለዋል። አንዳንዶቹ ግጭቶችም ህይወት ቀጥፈዋል። የድንበር ጭቅጭቁ በአካባቢው ያለውንና በአባይ ግድብ ግንባታ ምክንያት የተፈጠረውን ሌላ ውጥረት ያባብሰዋል ብሏል የኤኤፍፒ ሪፖርት። በታችኛው የአባይ ወንዝ ተፋሰስ ላይ የሚገኙት ሱዳንና ግብጽ ኢትዮጵያ በአባይ ወንዝ ላይ የምታካሄደውን የግድብ ግንባታ የሚቃወሙ ሲሆን ግድብ መሙላቱና አጠቃላይ የስራውን ሂደት በተመለከተ ዝርዝር ስምምነት እንዲደረግ ግፊት እያደረጉ ነው።
በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ላይ በአረብኛ ቋንቋ ባሰፈሩት ጽሑፍ ኢትዮጵያና ሱዳን አንዳችን ሌላችንን ከምንወጋበት ጦርነት ውስጥ እንድንገባ የሚፈልጉ ብዙዎች አሉ። ይሁንና እነኚህ አካላት ወመንግስታት ይሁኑ ሌላ በሁለቱ ህዝቦች መካከል ግጭት በማቀጣጠል የሚፈልጉትን ትርፍ አያገኙም። ምርጫችን ሰላም በመሆኑ ብለዋል። አድማጮች አሁን ተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ነው የሚወስደን። በደራሼ ምክንያት ባለስልጣናትና ሌሎችም ታሰሩ። በደቡብ ክልል ደራሼ ልዩ ወረዳ ውስጥ ለህይወት መጥፋትና ለንብረት ውድመት ምክንያት በሆነ ባለፈው ግንቦት የተፈጠረ ሁከት ጠርጥሬያቸዋለሁ ብሎ በያዛቸው 300 ሰዎች ላይ የከፈተውን ምርመራ ማጠናቀቁን የክልሉ የሰላምና ጸጥታ ቢሮ አመልክቷል። መደበኛ እንቅስቃሴ ያደረጉ መሆናቸውን ለአሜሪካ ድምጽ በስልክ የተናገሩ ነዋሪዎች አሁንም ቢሆን አልፎ አልፎ የተኩስ ድምጽ ግን እንደሚሰማ ተናግረዋል። ልዩ ወረዳውን በዞን ለማደራጀት ከሚቀርበው ጥያቄ ጋር ተያይዞ በተነሳው ከተና በተፈጸመ 72 የፌደራል ፖሊስና ክልል ልዩ ኃይልና አባላት አራት ባለስልጣናት መገደላቸውን ቢሮው ለአሜሪካ ድምጽ ገልጾ የምርመራው የደረሰበት ደረጃ ግን ክስ ለመመስረት እንደሚያስችለው ነው የጠቆመው። ተጠርጥረው ከተያዙት መካከለም የክልልና አካባቢ ባለስልጣናት እንዲሁም የፖሊስ አባላት እንደሚገኙበት ታውቋል። ዮናታን ዘብዲዮስ ከሐዋሳ ተከታዩን አጠናቅሯል።
ለምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲም በክልሉ የህዝብ ጥያቄ ጠልፎ የውከትና የግጭት መንስኤ ያደረጉ ኃይሎች በህግ እንዲጠየቁ እየተደረገ ነው ሲሉ ዛሬ ለአሜሪካ ድምጽ ተናግሯል። ከዞን አድርጃጀት ጥያቄ ጋር በተያያዘም በደራሼ ልዩ ወረዳ በተፈጠረው ውከትና አቶ አለማየሁ አሰቃቂ ባሉት ግድያ ተጠረጠሩ ከ450 በላይ ተጠርጣሪዎች መያዛቸውን አስታውቀዋል።
ወደ 300 የሚሆኑ ተጠርጣሪዎች ዝርዝር ማስረጃ ተሰብስቦ ክስ ለመመስረት ጥረት እየተደረገ ነው ያለው። ገዳዮችን ማስተርማይንድ ሆነው ያስተባበሩትን ይህን ጉዳይ ጊዜ ወስዶ አቅዶ የመሩት ሰዎች ተይዘዋል።
በዚህ ወንጀል ውስጥ የመንግስት ባለስልጣናትና የጸጥታ ኃይሎች ጭምር መሳተፋቸውን ገልጿል።
17 የሚሆኑ የፖለቲካ አመራሮችም ይዘናል። ከክልል እስከ ልዩ ወረዳ ያለ እስከ ቀበሌ ያለ የድራሻው ጉዳይ ላይ ማለት ነው። የጸጥታ ተቋማችን እዚህ ውስጥ ተሳታፊ ነበር። ይሄ ላይ እርምጃ ወስደናል። ከፌደራል ተቋማት በክደት የመጡ የጸጥታ አካላት አሉ። የመደበኛ ፖሊስ ከ23 በላይ ተሳትፎበታል። ህግ ታስከብራለህ ተብሎ ስምሪት የተሰጠው ኃይል ማለት ነው።
ከዚህ ችግር ውስጥ መውጣት እንዲቻል የእርምጃ እየተወሰደ ነው ያሉት አቶ አለማየሁ በደቡብ ኦሞዞን ሁከት ውስጥም የተሳተፉ ግለሰቦች በህግ እንዲጠየቁ ለማድረግ ህጋዊ ሂደቶች በመካሄድ ላይ ናቸው ብሏል።
ወደ 313 የሚሆኑ ከ1000 በላይ ከተያዙ ሰዎች ውስጥ ምርመራ ያጣራን የዲተራንሱ አካልም ስለነበረ ይዛነ የተለያዩ እንቅስቃሴዎች ስለነበሩ በርከት ያሉ ሰዎች ተይዞ ነበሩት። ግን በዋናነት የጉዳዩን ያስተባበሩና በተለይ የዜጎችን ንብረት ያወደሙ ዜጎችን ያፈናቀሉ በእቅድም በተግባር ያፈናቀሉ ኃይሎች ተለይቶ ማስረጃ ተሰብስቧል። ምርመራው በጣም በጥምር ውጤታማ በሆነ መንገድ እየሄደ ነው ያለው።
በቀጠናው በሌሎች አካባቢዎችም የፖለቲካ ያሉትን ትርፍ ለማግኘት ተንቀሳቅሷል ባሏቸው ኃይሎች ላይም እርምጃ ተወስዶባቸዋል ሲሉ ተናግሯል። በደራሼ ልዩ ወረዳ ስለተገደሉ የመንግስት ጸጥታ ኃይሎች የተለያዩ ቁጥሮች እስከዛሬ ድረስ ሲነገሩ የቆየ ሲሆን ገና በመጣራት ላይ ነው ከተባለው ሲቪሎች ውጪ ከ72 በላይ የፌደራል ፖሊስ አባላትና የክልሉ ልዩ ኃይሎች መገደላቸውን ይፋ አድርገዋል።
የጉዳት መጠን ተለይቷል። አራት የሚሆኑ ሲቪል ካድሮች የወረዳ አመራር የነበሩ ተገለዋል። አስተዳዳሪውን ጨምሮ ንጹሃን ዜጎች እንደዚሁ ተገለዋል። እሱን ኦሬዲ እያደራጀን ነው የለቀምን ነው አልተጠናቀቀም። አስቀያሚ በሆነ መንገድ ግድያዎችን ሲፈጽሙ ስለነበር ማለት ነው። ኦሎሞስት ሚሊተሪዎቻችን በርከት ያሉ ተሰውተዋል። በጣም አሳዛኝ ነው። ከ72 በላይ ሚሊተሪ ተሰውቷል። የፌደራልም የክልሉም ማለት ነው።
በወረዳው የተፈጸመውን ሁከትና አስተዳዳሪው መገደላቸውን ተከትሎ ከክልሉ ልዩ ኃይል አባላት ከፌደራል ፖሊስና ከአገር መከላከያ ሰራዊት የተውጣጡም ጥምር ወታደራዊ እዝ ወረዳውን መቆጣጠሩ ታውሳል። ይሁንና በወረዳው የጋቶ ቀበሌ ነዋሪ መሆናቸውን ሲናገሩት አቶ ተፈራ ታከለን አካባቢው ወደ ሰላማዊ እንቅስቃሴ መመለሱን ተናግሯል።
መጀመሪያ ላይ በጣም ተጨናንቀን ነበረ። ከበዚህ ንብረታችንም ሁሉ ተፈናቅለን ነበረ። ግን አሁን የታሰሩ ሰዎችም ያላግባብ ዝም ብሎ ታስሮ ነበረ። ግን አሁን እየተለቀቁ ነው። ግን አካባቢያችን አሁን ከበፊቱ አልብላውን ደህና ነው የሚለዝም ያላለሁ።
ስማቸውን መጥቀስ ያልፈለጉ ሌላ የወረዳው ነዋሪ በበኩላቸው አልፎ አልፎ ከሚሰማው ከቶክስ ድምጽ ውጪ የተለየ የጸጥታ ችግር አለመኖሩን በስልክ ለአሜሪካ ድምጽ ተናግሯል።
አጣራዊ ተረጋግቷል ማለት ይችላል። ተረጋግቷል።
በደራሼ ልዩ ወረዳ የሰው ህይወት እንዲያልፍና ንብረት እንዲወድም ምክንያት የሆነው ሁከት በሚያዝያ 17 2014 ዓመተ ምህረት ተከሰከሰው ልዩ ወረዳውን ጋርዱላ በሚሉት አዲስ ዞን መተካት ይፈልጋሉ በሚባል ቡድኖች መሆኑን መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
አመሰግናለሁ ዮናታን። አድማጮች በተከታዩ ርዕስ ደግሞ ከደቡብ ኢትዮጵያ ወደ አዲስ አበባ ነው የምንመለሰው። ጋዜጠኛ ተመስገን ደሳለኝ በሶስት ወንጀሎች ተከሰሰ። የፌደራል ጠቅላይ አቃቤ ሕግ በፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ላይ ያቀረበው ክስ ሶስት የወንጀል ዝርዝር ጉዳዮችን ያዘ ነው ተብሏል። በዛሬው ዕለት በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የመንግስትና የሽብር ጉዳዮች ወንጀል ችሎት የተሰማውን የክስ ይዘት በተመለከተ ችሎቱን የተከታተለው ኬኔዲ አባተ ተከታዩን ይዞ ቀርቧል።
ጠቅላይ አቃቤ ሕግ በጋዜጠኛ ተመስገን ደሳለኝ ላይ የመሰረተውና ዛሬ ፍርድ ቤት ውስጥ በንባብ የተሰማው የክስ ዝርዝር ወታደራዊ ሚስጥሮችን ላልተፈቀደለት ሰው ወይም ለሕዝብ በመግለጽ ያሰት ወይም የሚያደናግር መረጃ በማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር በመፈጸም የሚሉ 3 የወንጀል ክሶችን ይዟል። ዛሬ ሰኔ 22 2014 ዓ.ም ምረት በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግስታዊ የሽብር ጉዳዮች ወንጀል ችሎት ከተሰማው የወንጀሉ ዝርዝር ጉዳይ የመጀመሪያው ክስ ወታደራዊ ሚስጥሮችን ላልተፈቀደለት ሰው ወይም ለሕዝብ በመግለጽ የሚል ሲሆን ተመስገን በሚመራው ልህቀት ሚዲያ ስር በሚታተ ተመው ፍትህ መጽሔት ላይ የወጡ ጽሁፎች በአስረጅነት ቀርበዋል። በዚህ ክስ ማጠቃለያ ላይም መጽሔቱ ላይ በቀረቡት ጽሁፎች በሀገሪቱ ከፍተኛ የፖለቲካና የጦር አመራሮች መካከል የተደረገ ሚስጥራዊ ውይይትና የሀገሪቱን የጦር ኃይልና መሳሪያ አቅም ለህዝብና ላልተገቡ አካላት እንዲገለጽ አድርጓል የሚል መደምደሚያ ሰፍሮበታል። ያሰት ወይም የሚያደናግር መረጃ በማሰራጨት በሚለው በሁለተኛው ክስ ላይ የተለያዩ የመጽሔቱ እትሞች ተጠቅሰው የኢትዮጵያ መከላከያን በተመለከተ የተጻፉ ጽሁፎች የቀረቡ ሲሆን ዘገባዎቹ እውነት መሆናቸው ሳይረጋገጥና ከመከላከያ ማጣራት ሳይደረግባቸው በመታተማቸው በወንጀል ለመከሰሱ ምክንያት መሆኑ በክሱ ላይ ተዘርዝሯል። መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር በመፈጸም በሚለው ሶስተኛ ክስ ላይም ትክክለኛ ያልሆነ ጥላቻ የተሞላበት መረጃ በማሰራጨት ህዝብ ያለውን አቋም የሚያፈርስ መረጃን አሰራጭቷል በሚል ክስ ቀርቦበታል። በፍትህ መጽሔት ላይ የታተሙትና ለክስ መነሻ ምክንያት ናቸው ከተባሉት ጽሁፎች መካከል የካቲት 2014 ዓ.ም ተመረተ ታትሞ የወጣው የቀድሞ የአማራ ክልል ልዩ ኃይል አዛዥ የብሪጋዴር ጀነራል ተፈራ ማሞ ቃለ ምልልስን ጨምሮ ሪፎርም ወይስ ፈረቃ፣ ወታደራዊ አመጽ ያሰጋል፣ ወታደራዊ ጉዳዮች፣ መከላከያ ተቋማዊ ወይስ ኔትወርክ፣ የጀነራሉ ሚስጥሮችና የጀነራሉ መታፈንና አንደምታው የሚሉ ጽሁፎች ይገኙበታል። ክሱ በንባብ ከተሰማ በኋላ ጋዜጠኛ ተመስገን ደሳለኝ በጽሁፎቹ ሐሳብን ከመግለጽና ተጠያቂነት እንዲሰፍን ለማስቻል ጥረት ከማድረግ ባለፈ ወንጀል አለመፈጸሙን በመግለጽ የቀረቡበትን ክሶች አጣጥሏል። የጋዜጠኛ ተመስገን ጠበቃ ሄኖክ አክሊሉ በበኩላቸው ለችሎቱ የዋስትና ጥያቄ አቅርበው ክርክር የተደረገ ሲሆን ሂደቱን ጠበቃው እንዲህ አብራራሉ።
ከሳሹ አካል የፍትህ ሚኒስቴር ተመስገን ደሳለኝ የተከሰሰበት ወንጀል ከባድ ቅጣት የሚያስቀጣ ስለሆነ ተደራራቢ ስለሆኑ ወንጀሎቹ እንደዚሁም ሌላ ወንጀል ሊፈጸም ይችላል ብለን ስለምናስብ በቀጠሮች አክብሮ ሊመጣ አይችልምና ዋስትናው ሊጠበቅለት አይገባም፣ በእስር ሆኖ ጉዳዮቹን ሊመከታተል አለበት የሚል ምላሽ ሰጥቷል። በዚህ ላይ እኛ ተቃውመን ጋዜጠኛ ተመስገን ደሳለኝ ህግ የሚያከብሩ ናቸው፣ ከዚህ በፊትም ለነበረው ክስ ሂደት ቀጠሯቸውን አክብረው ይቀርቡ ስለነበሩ ባህሪያቸው መልካም ነው፣ ፍርድ ቤትን ያከብራሉ። ከባድ ነው የተባለውን ወንጀልን በተመለከተ ወደፊት የሚወሰን መሆኑ እንደተጠበቀ ሆኖ ከባድም ቀላልም ቢሆን እሳቸው በሀገራቸው ሆኖ ጉዳያቸውን መከታተል የሚፈልጉ ስለሆኑ በዋስትና ሊወጡ ይገባል ብለን ለፍርድ ቤቱ አቅርበናል። ፍርድ ቤቱ ይህንን ክርክራችንን ከሰማ በኋላ ለአርብ በ3:30 በዋስትናውን በተመለከተ ውሳኔ ይሰጥበታል ብሎ አሰናብቶናል ማለት ነው።
ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ከሰሞኑ በአዲስ አበባ በቁጥጥር ስር ውለው ከነበሩ የሚዲያ ባለሙያዎች መካከል ክስ የተመሰረተበት ብቸኛው ጋዜጠኛ ነው። ቀሪዎቹ በዋስትና የተፈቱ ሲሆን ከተፈቱት መካከል ያየሰው ሽመልስ በትናንትናው ዕለት በድጋሚ መያዙ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የኔዲያ ባተና መሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ከአዲስ አበባ ወደ ሰመራ እንዘልቃለን። በኢትዮጵያ ታይቶ በማያውቅ ሁኔታ እየጨመረ የመጣው ድርቅ በሰሜናዊው አፋር ክልል የሚገኙ ሕጻናት ላይ እያስከተለ ያለው የምግብ እጥረት በከፍተኛ ሁኔታ እያደገ ወይም እየጨመረ ሄዶ በክልሉ ወደሚገኘው ብቸኛው ሪፈራል ሆስፒታል የሚገቡ ሕጻናት ቁጥር በሰዓታት ውስጥ ለሞት እየተዳረጉ መሆኑንም ሆስፒታሉ አስታውቋል። አገሪቱ ከትግራይ ኃይሎች ጋር ባካሄደችው ጦርነት ሳቢያ በክልሉ የሚገኙ ጤና ጣቢያዎች ከአስር ከመቶ ያነሱት ብቻ አገልግሎት የሚሰጡ ሲሆን የተቀሩት ሆስፒታሎች ችግሩን ለመቋቋም እየተፍጨረጨሩ ነው የተባለው። ሀሊማ አቱማኒ ከሰመራ ያደረሰችንን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
በኢትዮጵያ አፋር ክልል በብቸኝነት የሚያገለግለው ሪፈራል ሆስፒታል እንዳስታወቀው ባለፉት 3 ወራት ውስጥ ብቻ በከፍተኛ ሁኔታ ለምግብ እጥረት የተጋለጡ 369 ሕጻናት ወደ ሆስፒታሉ ገብተዋል። ከአንድ ሚሊዮን በላይ ሰዎች በሚኖሩበት ክልል ሁለት የሕጻናት ሐኪሞች ብቻ ያሉት ይህ ዱብቲ ጠቅላላ ሆስፒታል እጅግ በደከሙና ተስፋ በቆረጡ እናቶች ተጨናንቋል። የአይና ከድር የአንድ አመት ልጅ ለምሳሌ ላለፉት 2 ሳምንታት በምግብ እጥረት ለተጎዱ ማገገሚያ የሚሰጠውን ምግብ ሲወስድ ቆይቷል።
አውቂ she said when we came here
ወደዚህ ስንመጣ ምግብ የማይበላም ውሃም አይጠጣም ነበር። ይሞትብናል ብለን ፈርተን ነበር።
በአፍሪካ ቀንድ በ40 አመታት ጊዜ ውስጥ ያልታየው ድርቅ በሚሊየን የሚቆጠሩ ኢትዮጵያኖችን ለረሃብና ለምግብ እጥረት በሽታ አጋልጧል። የተባበሩት መንግስታት ድርጅት እንዳስታወቀው በአፋር ክልል በምግብ እጥረት ምክንያት ወደ ሆስፒታል የሚገቡ ህጻናት ቁጥር በመጋቢት ወር ላይ በ30 ከመቶ ጭማሪ አሳይቶ የነበረ ሲሆን እንደገና በሚያዝያ ወር በ28 ከመቶ ከፍ ብሏል። የዱብቲ ጠቅላላ ሆስፒታል ተጠባባቂ ኃላፊ ዶክተር መሐመድ ዩሱፍ በወር 5 ህጻናትን ይቀበል የነበረው ሆስፒታል አሁን በቀን ብቻ 5 ህጻናትን መቀበል እንደጀመረ ይገልጻሉ።
They come after the patient deteriorated. So most of the patients die in our setup.
ህመምተኞች ወደዚህ የሚመጡት በጣም ከደከሙ በኋላ ነው። ስለዚህ አብዛኞቹ ከተቀበልናቸው በሁለት ወይንም በሶስት ሰዓታት ውስጥ ይሞታሉ። ምክንያቱም የምግብ እጥረት ብቻ አይደለም ችግራቸው፣ ብዙ ውስብስብ ችግሮች አሉባቸው። እንደ ሳምባ ምች፣ ደም ማነስና የተቅማጥ በሽታ አይነት ተያያዥ ችግሮች አሉባቸው።
ከትግራይ ኃይሎች ጋር በተደረገው ጦርነት በአፋር ክልል የሚገኙ ክሊኒኮች መዘረፋቸውን መውደማቸውንና በአሁኑ ወቅት አገልግሎት የሚሰጡት ከአስር ከመቶ በታች መሆናቸውን የኢትዮጵያ ባለስልጣናት ይገልጻሉ። ይህ ሁኔታ ደግሞ ሰዎች ወደ ዱብቲ አይነት ሆስፒታል እንዲመጡ የሚያስገድዳቸው ሲሆን ሆስፒታሉን ያጥለቀለቁት ታካሚዎች በየመተላለፊያ ኮሪደሩ ላይና በረንዳዎች ላይ ተኝተዋል። ከነዚህ የሚበዙት ደግሞ ህጻናት ናቸው።
ያስተለዋል ከፍተኛ የሆነ ትኩሳት አለው። ምግብም አይበላም። ምን እንደሆነ ችግሩን አላወቅንለትም።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ተቋማት በበኩላቸው ለጤና አገልግሎት የሚያስፈልገውን ለማሟላት እየተፍጨረጨሩ መሆኑን ይገልጻሉ።
There is a need to like either rehabilitate other
በአፋር ውስጥ የወደሙት የጤና ጣቢያዎች እንደገና እንዲቋቋሙ ለጊዜያዊ አገልግሎት የሚሆኑ እንደ አዲስ እንዲሰሩም እንፈልጋለን። አሁን ለማድረግ እየሞከርን ያለነው እሱን ነው። መናገር የምችለው አለመታደል ሆኖ በምንፈልገው ፍጥነት እየሄደ አለመሆኑን ነው። በእቅዳችን ውስጥ አስገብተን እየተከታተልነው እንገኛለን።
ይህ በእንዲህ እንዳለ ግን የዱብቲ ሆስፒታል ኃላፊ ዶክተር መሐመድ ዩሱፍ አንዳንድ የሆስፒታሉ ሰራተኞች በሁኔታዎች ተስፋ ቆርጠው ጥለው መሄዳቸው የቀሩት ሰራተኞች ያለውን ሁኔታ ለመቋቋም አዳጋች እንዲሆንባቸው ማድረጉን ገልጸዋል። ሀሊማ ቱማኒ ከሰመራ ላደረሰችን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ክብራትና ክብራት አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ29 ከ40 ሰከንድ ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምንዘልቀው። በሰላም ድርድር ጉዳይ የተቃዋሚዎችን ጥሪና የመንግስት ምላሽ ይመለከታል። በኢትዮጵያ ዘላቂ ሰላምና መረጋጋትን ለማምጣት መንግስት ሁሉን አቀፍ ድርድር ማካሄድ አለበት ሲሉ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ጠየቁ። የመንግስት ኮሙኒኬሽን ጉዳዮች አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ ደግሞ ከህወሓት ጋር የሚደረገው ድርድር በቂ ነው፣ ሸኔ ሲሉ የጠሩትን ቡድን ጨምሮ ሌሎች ታጣቂዎች ተላላኪ ናቸው ነው ያሉት። በሌላ በኩል የኦሮሞ ነጻነት ሰራዊት ራሱን ችሎ የሚንቀሳቀስ ድርጅት ነው ብለዋል። የቡድኑ ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ ለአሜሪካ ድምጽ በሰጡት ቃል ሰሞኑን ምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ቀበሌ ውስጥ በመቶዎች የሚቆጠሩ የአማራ ብሔር ተወላጅ በሆኑ ነዋሪዎች ላይ ለተፈጸመው ጥቃትና ዘር ተኮር ግድያ ባለስልጣናቱ ተጠያቂ በሚያደርጉትና ሸኔ በሚል መጠሪያ የሚጠሩት ሆኖም የኦሮሞ ነጻነት ሰራዊት እንደሚባል በሚናገረው ወንጀላውን በሚያስተባብለው ቡድን ላይ ወታደራዊ እርምጃ እየወሰደ መሆኑን የኢትዮጵያ መንግስት አመልክቷል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፍኮ መንግስት ከህወሓት ጋር ለመነጋገርና በሰሜኑ የሀገሪቱ ክፍል ሰላም ለማስፈን የደረሰበት ውሳኔ ሌሎች ክልሎችንና ቡድኖችንም ማካተት እንዳለበት ይናገራሉ። በተለይ የኢትዮጵያ መንግስት ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂዎች በመንቀሳቀሱባቸው አካባቢዎች ሰዎች እንደሚሞቱና እንደሚፈናቀሉ ፓርቲዎቹ አስረድተዋል። የታጣቂ ቡድኑ ከመንግስት ኃይሎች ጋር በሚያደርገው ውጊያ ሰዎች እየሞቱና እየተፈናቀሉ መሆኑን አስረድተዋል። መንግስት ከአንድ ወገን ጋር ብቻ ድርድርን በማድረግ ሰላምን ለማምጣት የሚያደርገው ጥረት ውጤታማ አይሆንም ሲሉም ፓርቲዎቹ ይገልጻሉ። አቶ ጥሩኔ ገምታ የኦሮሞ ፌዴራሊስት ኮንግረስ ጽህፈት ቤት ኃላፊ ናቸው።
ችግሮች ያሉት በምስራቅም በምዕራብም በደቡብም የተከሰተው ስለሆነ እነዚህን ችግሮች በትክክል አይቶ ሌሎችንም ማሳትፎ መፍታት ነው የሚያስፈልገው።
የኦሮሞ ነጻነት ግንባርም ከሁሉም አቅጣጫ አካታች የሆነ ድርድር መካሄድ አለበት ብሎ እንደሚያምን የፓርቲው የህዝብ ግንኙነት አቶ ለሚገመቹ ተናግረዋል።
አንድን ውይይት ወይ ምክክር የሚያስ ብለው ሁሉን አቀፍ ምክክር ሲደረግ ነው። ችግሮቹ እንደ ሀገር ደረጃ ያሉ ችግሮች የራሳቸው የሆነ ከምዕራብ እስከ ደቡብ ከደቡብ እስከ ሰሜን ያለው ችግር ሁሉ ያገባኛል የሚለው ሁሉ ተሳታፊ እስካልሆነ ድረስ አንዱን ወደ ጎን ትቶ ሌላኛው ጋር መወያየት ወይ ደግሞ መመካከር ራሱ ለሌላ ችግር ያዳርጋል።
መንግስት የኦሮሞ ነጻነት ሰራዊትን ጨምሮ በኦሮሚያ ውስጥ የሚንቀሳቀሱ ሸማቂ ቡድኖችንም ለድርድሩ መጋበዝ እንዳለበት በሚገልጸው የተቃዋሚ ፓርቲዎች አቋም ላይ አስተያየት የሰጡት የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ ከሌሎች ታጣቂዎች ጋር ንግግር እንደማይኖር አብራርተዋል።
በመሰረቱ በኦሮሚያ ክልል ውስጥ ታጥቀው የሚንቀሳቀሱ ቡድንን ከወያኔ ለይተናል ናያቸው። ከወያኔ ጋር በሚደረገው ውይይት እነዚህ ራሳቸውን ችሎ የሚንቀሳቀሱ አይደሉም። ከዚህ ቀደም በኦነግ ስም ሲንቀሳቀስ የነበረው ድርጅት እና ከሀገር ውጭ ወደ ሀገር የተመለሰው ታጣቂዎችን አስገብቶ ስልጠና ወስዶ ወደ ጸጥታ ኃይል ተቀላቅሎ እየሰራ ይገኛል። የኦነግ አመራር ውስጥ የነበሩ ሰዎች አሁን በመንግስት ሚኒስቴርና የካቢኔ አባላት ሆነው እየሰሩ ይገኛሉ። እነዚህ ግን በለውጡ ጊዜ በአራት አመት ውስጥ የተፈጠሩ ናቸው። በኦሮሚያ ክልል ብቻ ሳይሆን በቤኒሻንጉል በጋምቤላም ውስጥ ተፈጥሯል። እነዚህ የወያኔ ተላላኪዎች ናቸው። ስለዚህ ከወያኔ ጋር ነገሩ ካለቀ ያው ነው ተያያዥ ነው ማለት ነው። ልዩነታቸው የተለያዩ ቋንቋ የሚናገሩና ብዛታቸው ብቻ ነው። አንድ ላይ ነው የሚንቀሳቀሱት። ትግላቸው ከወያኔ አመጽ ጋር ነው የተጀመረው። እንደ ፖለቲካ ድርጅት ወይም እንደ የትግል አካል ማየት ያስቸግራል። ከነሱ ጉዳይ ይልቅ ከወያኔ ጋር የሚደረግ ጉዳይ ወሳኝ ነው።
የተቃዋሚ ፓርቲዎች አስተያየት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና ሸኔ በሚል በሀገሪቱ ፓርላማ በአሸባሪነት የተፈረጀው ቡድን በምዕራብ ወለጋ ዞን በመቶዎች የሚቆጠሩ ንጹሐንን በመግደል በመንግስትና በተጠቂዎቹ እየተወነጀለ ባለበት ሰዓት የመጣ ነው። ድርጊቱን አልፈጸምኩም ያለው ታጣቂው ቡድን ግን ለሰላም ዝግጁ መሆኑን አመልክተዋል። የኦሮሞ ነጻነት ሰራዊት ራሱን ችሎ ትግል ላይ ያለ ነው በማለት ለመንግስት አስተያየት ምላሽ የሰጡት የታጣቂ ቡድኑ ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ፣ ሆኖም ግን ለሰላም ድርድር በራችንን ዘግተን አናውቅም ይላሉ።
እኛ ከዚህ ቀደምም ለሰላማዊ ድርድር በራችንን ክፍት አድርገናል። ሁሌም ለመደራደር ዝግጁ ነን። የትግራይ ኃይል ቅድመ ሁኔታ እንዳለ ሁሉ እኛም ቅድመ ሁኔታ አለን። መተማመኛ እንፈልጋለን። የትግራይ መከላከያ ኃይል ድርድር ከመጀመሩ በፊት ከመንግስት ጋር ተኩስ አቁሟል። እርዳታም ለትግራይ ህዝብ እንዲደርስ ሲሰሩ ነበር። ይህ ደግሞ በሁለቱ አካላት መካከል መተማመን ይፈጥራል። እኛም ተመሳሳይ ነገር እንጠይቃለን። ወደ ድርድር ከመሄዳችን በፊት ቅድመ ሁኔታ አለን። ተኩስ እንዲቆም፣ ሁሉም የፖለቲካ እስረኞች እንዲፈቱ፣ የተዘጉ የተቃዋሚ ፓርቲ ቢሮዎችም እንዲከፈቱ፣ እንዲሁም ገለልተኛ የሆኑ መርማሪዎች ኦሮሚያ መግባት አለባቸው እንላለን። ይህ ከተደረገ ቁጭ ብለን ለመደራደር የሚያዳግተን ነገር የለም።
በሰሜኑ የሀገሪቱ ክፍል ያለውን ግጭት በሰላማዊ መንገድ ለመፍታት መወሰኑን የገለጸው የኢትዮጵያ መንግስት ከህወሓት ጋር ሊደረግ ለሚችል ንግግር የተደራዳሪ ቡድንንም ሰይሟል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠው።
አመሰግናለሁ ፀሐይ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ሌላው ሳምንታዊ ቅንብር ነው ተረኛው ዲሞክራሲ በተግባር። በቅርቡ በጊምቢ ወለጋ በመቶዎች የሚቆጠሩ ሰላማዊ ሰዎች ላይ የተፈጸመው ግድያ እንዲሁም በሀገሪቱ ሌሎች አካባቢዎችም የተስተዋሉ ግድያዎች ኢትዮጵያ ወዴት እያመራች ነው የሚል ስጋትና ፍርሃት አዘል ጥያቄ ብዙዎችን እንዲጠይቁ አድርጓል። በኢትዮጵያ በሲቪሎች ላይ በተከታታይ የሚፈጸሙትን ግድያዎችና የመንግስትን ኃላፊነት አስመልክቶ አንድ የሰብአዊ መብት ተሟጋች ድርጅት ኃላፊን አነጋግሮ እንግዲህ ወልዴ የሚቀጥለውን ዝግጅት አሰናድቷል። ይህን አስመልክቶ ታዲያ የመንግስት ተወካዮችን ለማነጋገር ያደረገው ጥረት ለጊዜው አልተሳካም፣ እንደሚከተለው ይቀርባል።
I want to be very clear here. A politics that's based solely on tribe and ethnicity is a politics that's doomed to
እዚህ ጋር በጣም ግልጽ መሆን ፈልጋለሁ። በነገድና በጎሳ ላይ ብቻ የተመሰረተ ፖለቲካ ሀገርን እንዲበታትን የተረገመ ፖለቲካ ነው። ክሽፈት ነው። የራእይ መጨንገፍ ነው።
It is a failure.
የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ እንደ አውሮፓን አቆጣጠር በሐምሌ 2015 ኬንያን በጎበኙበት ወቅት የተናገሩት ነበር። ካለፉት 30 ዓመታት ወዲህ ኢትዮጵያን ሲያስተዳድሩ የነበሩ መሪዎች ፓርቲዎቻቸው እንዲሁም የፖለቲካ መሰረታቸውና አወቃቀራቸው ጎሳና ቋንቋ ላይ ያተኮሩ ናቸው። የጎሳ ፖለቲካ ለእዳጣንም ሆነ በሌላ ምክንያት ሊጨቆኑ ይችላሉ ተብለው ለሚታሰቡ ጎሳዎች መብትን ያጎናጽፋል የሚል ክርክር በስርዓቱ አራማጆችና ደጋፊዎች ይቀርባል። ያም ሆነ ይህ ግን አሁን ኢትዮጵያ ላለችበት ውጥንቅጥ፣ ጦርነት፣ የሰላማዊ ሰዎች ግድያና መፈናቀል ሀገሪቱ የዘረጋችው የጎሳ ፖለቲካ አከላለልና አስተዳደር የችግሩ መነሻ ነው የሚሉ ጥቂቶች አይደሉም። የጨቋኝ ተጨቋኝ ትርክቱም የታሪክን ጥቃቅን ጠባሳዎች እያጎላ አንዳንድ የሚፈጠራው ወሬ እየታከለበት ሲነዛ ለረጅም ዘመናት ተጋምዶ የኖረን ህዝብ አንዱ በሌላው ላይ ቂም እንዲያዝልና ቢላ እንዲስል ያደረገው ነው ሲሉ የፖለቲካና የማህበራዊ ሳይንስ ተንታኞች ይናገራሉ። በሀገሪቱ የተለያዩ ክፍሎች ሲፈጸሙ የነበሩ ግድያዎች የጭካኔ ጥግ የታየባቸውና እንደ ማህበረሰብ የደረስንበትን አስከፊ ጊዜ ቆም ብለን እንድንመረምር የሚያደርጉ ናቸው የሚሉም ብዙዎች በየሚዲያው በየማህበራዊ መገናኛ ገጹና በሌሎችም አጋጣሚዎች አስተያየታቸውን በስፋት ያንሸራሽራሉ። በመቶ የሚቆጠሩ ሰዎች መደዳ አልቂት ኢትዮጵያ ውስጥ የተለመደ ዘና የሆነ መጥቷል። በህፃናት ላይ ከሚፈጸሙ የጭካኔ አድራጎቶችና በሴቶች ላይ እስከሚደርሱ ሁከቶች፣ በቤተሰቦች ላይ እስከሚፈጸሙ ብተናና በደሎች የመብት ተሟጋቾችና የህግ ባለሙያዎች ብዙውን ይዘረዝራሉ። የተገደለው ሰው ብዛት እንደዋዛ እንደ ሰባዊ ፍጥር ሳይሆን እንደ ቁጥር ይነገራል። ግምቱም የዚያን ያህል እንደሆነ በመገናኛ ብዙሃን ይሰማል። እዚህ 400 እዚያ የለም 600 ነው ይላል። ለምሳሌ ነው አንዱ ያገነዋል ሌላው ያሳንሰዋል። ጅምላ ግምት። በቅርቡ ጊምቢ ውስጥ በተፈጸመ ጥቃት ባለቤታቸውንና የሁለት ዓመት ልጃቸውን ያጡ እናት ለቪኦኤ እንዲህ ብለዋል።
እዛ ልጅ ስታለቅስ ጻማት ታረጋግጥ እዛኔ በቃ ኒወጣሁላችሁ አንዲቋጭኛ ጋር እሷንም እዛ ልጅ ስታረጋጓትና እኛንም እዛው መስኩ ለጆክ ለጊዜ ወታለ ነው ነው ከዛ ልጅ ስታረጋግጥ የሰሙን ገገቡበት ያው ልጅ ስለማስፋትና እዛው እኔ ላይ ወጥኝ ከዛ ባለም እዛ ማሳፈደብቆ ነበር ብሎ
ለመሆኑ አንድ ሀገር ላይ በተደጋጋሚ ይልቅ ሲፈጠር ድርጊቱ በማንም ይፈጸም በማን የመንግስት ኃላፊነት ምንድነው የሚለው የተለመደና አርካሚ ጥያቄ ሊመስል ይችላል። ዞሮ ዞሮ ግን የህዝቡን ደህንነት መጠበቅ የመጀመሪያው ኃላፊነቱ የሆነው መንግስት ሀገርን በኃላፊነት ለማስተዳደር ኮንትራት የወሰደ አካል እንደመሆኑ ጥያቄው አይቀሬ ይሆናል። መንግስታዊ ያልሆነውና በውጭ የሚንቀሳቀሰው የሰብአዊ መብቶች ጥበቃ ማዕከል ኃላፊ መሆናቸውን የነገሩኝ አቶ ያሬድ ኃይለ ማርያም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ያደረጉት ንግግር አንስተው የጥላቻ ንግግርና ግጭትን የሚጠራ ነው ብለዋል።
የትም ሀገር ላይ ኢትዮጵያም ውስጥ ሰብአዊ መብቶች በዚህ ደረጃ ሲጣሱ የመጀመሪያው ተጠያቂ መንግስት ነው። መንግስት ባለም አቀፍ የሰብአዊ መብት ድንጋጌዎችን በሀገሪቷም ህገ መንግስት መሰረት ኢትዮጵያን በፈረመቻቸው ስምምነቶች የሰብአዊ መብትን ያለመጣስ ብቻ ሳይሆን በማንም አካል እንዳይጣስ ለዜጎች ህይወት፣ ለዜጎች ንብረት እና ደህንነት ጥበቃ የማድረግ ከለላ የመስጠት ሙሉ ግዴታ አለበት እና ዶክተር አብይ አስተዳደር ውስጥ የታየው አንዱ ትልቁ ክፍተት ይሄንን ለሰብአዊ መብት በማንም አካል መንግስታዊ ባልሆኑ አካላቶች በተደራጁ በታጠቁ አካላት እንዳይጣስ እና የዜጎች ደህንነት አደጋ ላይ እንዳይወድቅ የመጠበቅ የዓለም አቀፍ ግዴታውን ህገ መንግስታዊ ግዴታቸውን አልተወጡም። ስለዚህ ለዚህ የፌደራል መንግስቱ የክልል ባለስልጣናት ጥቃቶች የተፈጸመባቸው የክልል ባለስልጣናት ቀጥተኛ ተጠያቂዎች ናቸው። አንድ በሁለተኛ ደረጃ ደግሞ ድርጊቱን በአካል ተገኝተው የፈጸሙት የወንጀል አድራጎቱን የፈጸሙትም ሰዎች ደግሞ በቀጥታ በፈጸሙት ወንጀል ተጠያቂዎች ይሆናሉ። መንግስት ግን ድርብ ኃላፊነት ያለበት በጣም የሚያሳዝን የመንግስት ባለስልጣናት በሌላ መንገድ ተጠያቂ የሚሆኑበትንም ነገር አብሮ ማንሳት ይቻላል። አሁን በቅርብ ጊዜ ጠቅላይ ሚኒስትሩ ፓርላማ ውስጥ ያደረጉት ንግግር ጥሩ ጠያቂ የፍትህ አካል ቢኖር በጥላቻ ንግግር ሊክስ ሁሉ ሊመሰረትባቸው ይገባ ነበር። የአዲስ አበባ ህዝብ በተለየ ሁኔታ ለኦሮሞ ህዝብ ጥላቻ ያላቸው ሰዎች እንዳሉ ያደረጉት ንግግር ከአንድ ጠቅላይ ሚኒስትር የማይጠበቅ በዛ ላይ በማህበረሰብ ውስጥ ግጭትን የሚያባብስ ጥላቻ የሚቀሰቅስ ንግግር ነው እና ያንን ንግግር አይታ እንደገና ደግሞ ይሄን ያህል ሰው ሲገደል ያሳዩት ዝምታ የሚያስተዛዝብ ብቻ ሳይሆን በታሪክም በህግም ወደፊት የሚያስጠይቃቸው።
የኢትዮጵያ መንግስት ተወካዮችን በዚህ ፕሮግራም ለማካተት ያደረግኩት ሙከራ ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉን በስልክና በጽሁፍ መልእክት የአገልግሎቱን ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳን ለማግኘት ጥረት አድርጌያለሁ። መልስ አልሰጡኝም። ለማስታወስ በድጋሚ ብሞክርም አልተሳካልኝም። በቅርቡ የግንቢ ግድያ በተፈጸመና በመቶዎች የሚቆጠሩ ሲቪሎች ሞት በተዘገበበት ዕለት ጠቅላይ ሚኒስትሩ በሲዳሞ የሁለተኛ ደረጃ ትምህርት ቤት እያስመረቁ ነበር። በማግስቱ ደግሞ አዲስ አበባ ውስጥ በጓሮ አትክልት ስራ የተሰማሩ የከተማ ገበሬዎችን እያበረታቱ ነበር። በእነዚህ አጋጣሚዎች ጣልቃም ቢሆን ሌሎች የአገር መሪዎች እንደሚያደርጉት ወደ ካሜራው ዘወር ብለው ስለደረሰው ሁከት መልእክት ቢያስተላልፉ መልካም ነበር የሚሉ ሐሳቦቻቸውን አካፍለዋል። ጠቅላይ ሚኒስትሩ ስለግድያው ከሁለት ቀን በኋላ በፌስቡክ ገጻቸው ላይ በንጹሃን ዜጎች ላይ በሕግ ወጥና በኢመደበኛ ኃይሎች የሚደርስ ጥቃት እና መተዳደሪያን ማውደም ተቀባይነት የለውም ብለው መልእክት ሲያሰፍሩ በቀጥታ አልተናገሩም። አባባላቸው የመሪ ኃይል የለውም እና ሌላም ብዙ ሐሳቦችን ያዙ። ከ16000 በላይ አስተያየቶችን፣ ቁጣዎችንና ዘለፋዎችን ገጻቸው አስተናግዷል። አቶ ኃይለ ማርያም ይቀጥላሉ።
ሌላው ህዝብ ስሜታዊ ቢሆን መንግስት ላይ ቢቆጣ የመንግስት አካላቶች እጃቸው ሁሉ አለበት ብሎ ጣቱን ቢጠነቁል ሊፈረድበት አይችልም። ምክንያቱም ሁለት ነገሮች ላንሳ። ለምሳሌ ከዚህ ቀደም በታዋቂው ዘፋኝ ወንድማችን አጫሉ በአሰቃቂ ሁኔታ በተገደለ ጊዜ እነዚሁ የመንግስት ባለስልጣናት የብሔራዊ የሀዘን ቀን አውጀው ባንዲራ ዝቅ ተብሎ እንዲውለበለብ ተደርጎ ሁሉም የሀገሪቷ መገናኛ ብዙሃኖች የሻማ አብርተው ባክግራውንዳቸውን ጥቁር አድርገው የሀዘን ጊዜ በሚገርም ሁኔታ ተገልጾ ነበር። ይገባል ላይገባም እያልኩ አይደለም። አሁን ከ400 በላይ ሰዎች ሞተዋል በሚባልበት በእንዲህ አይነት ክስተት ውስጥ ግን የሆነው ምንድን ነው? አንደኛ በምክር ቤት ደረጃ ራሱ ፓርላማ ውስጥ ጉዳዩ ያሳዘናቸው የአብን አባላት ህሊና ጸሎት ለማድረግ እንኳን ያቀረቡት ጥያቄ በሚያስደነግጥ ሁኔታ በአፈጉባኤው ውድቅ ተደርጓል። አንድ ሁለተኛ የሀገሪቷ ወሳኝ የሚባሉት ባለስልጣናት አንድ ተራራማ ቦታ ላይ ተቀምጠው ሌላ ዓለም ውስጥ ያሉ ሌላ ደሴት የራሳቸው ደሴት ውስጥ ያሉ ባለስልጣናት ነው የሚመስሉት እና ይሄ ለዜጎች ህይወት አንደኛ በማበላለት ሁለተኛ ደግሞ ለስንት ሰው ሲሞት ነው ስንት ኢትዮጵያዊ ሲሞት ነው ደግሞ ያንን የሚያገኙ ይሄ በጣም በጣም የሚያሳዝን ብዙ ሰዎችንም ያስደነገጠ ነው። ሁለተኛው አሁን በቅርብ ጊዜ እንኳን ፑንትላንድ ሌላ ጎረቤት ሀገር አንድ ትልቅ ገበያ ተቃጠለ ተብሎ የመንግስት አካላት ልዑካን ቡድን ይላኩት ከፍተኛ የመንግስት ባለስልጣናት ሊያስተዛዝሩ ሊያጽናኑ እዛ ሄደዋል። ያ ይሄን ያህል ሰው እንኳን አልሞተም በዛ አደጋና ራሳችን ሀገራችን ውስጥ ይሄን ያህል ሰው ሲሞት ይሄ ባለስልጣናቱ ህዝቡን እንዲያለውን የሰቆቃ የጅምላ ግድያ እንዲለማመድ ምንም እንዳልተፈጠረ እንዲያስብ የተሞከረም አይነት ነገር ይመስላል።
በመቶዎች የሚቆጠሩ ሰላማዊ ሰዎች በሁከት ተገደሉ የሚሉ ዜናዎች እየተዘወተሩ ነው። ለጥቃቶቹ አንዱ ሌላውን ተጠያቂ ያደርጋል። ግድያዎች በተፈጸሙ ማግስት መንግስት ገዳዮቹን ያደነ እንደሚገኝ መግለጫ ይሰጣል። ጥቂት ሰነባብቶ ወይም በዚያው ሰሞን የሌላ መደዳ ግድያ ዜና ይሰበራል። ከአራት አመታት በፊት በነበረው የያድግ አስተዳደር ግድያዎች ሲፈጸሙ የቆዩት በአመዛኙ በመንግስት ታጣቂዎች እንደነበር በስፋት ሲዘገብ ቆይቷል። ከአራት አመታት ወዲህ ደግሞ የታጠቀ ጉልበተኛ በስቷል እያሉ ብዙዎች ነግረውናል። ይህ ንግግራችን ሌሎች ወገኖችንም አካቶ ይከተላል። ለአሜሪካ ድምጽ እንግዲ ወልዴ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። አድማጮች አሁን ሴቶችና ቤተሰብ ነው ተከታዩ ዝግጅት። የጽንስ ማቋረጥ መብት መቼና እንዴት ይቋረጥ የሚለው ጥያቄ አሜሪካውያንን ለአስርት አመታት ሲያጨቃጭቅና ሲያከፋፍል የቆየ ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባለፈው አርብ 50 አመታት የቆየውን ይህን መብት ህገ መንግስቱ ለሴቶች ጽንስ የማስወረድ መብት አይሰጥም በሚል በመሻሩ ጉዳዩ ተመልሶ በመራጮች ካርድ በየሀገሮቹ ግዛቶች እንዲወሰን ቀጠሮ ተይዟል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን የጠቅላይ ፍርድ ቤት ውሳኔ የአሜሪካ ተወካዮች ምክር ቤትን ማን እንደሚቆጣጠረው የሚወስነውንና በመጪው ህዳር የሚካሄደው ምርጫ ላይ ያለውን ተጽዕኖ ጨምራ ተመልክታለች። አሁንም እንግድ ወልዴ።
ያለፈው አርብ የጠቅላይ ፍርድ ቤት ውሳኔ በአሜሪካ የቅርብ ጊዜ ታሪክ ውስጥ ትልቅ መዘዝ ይዘው ከሚመጡ ውሳኔዎች አንዱ ተደርጎ ይታያል። በ1973 ሶስተኛ ልጇን አርግዛ የነበረችው ጄን ሮ እና በዳላስ አውራጃ አቃቤ ሕግ የነበሩት ሄንሪ ዌይድ መካከል የተደረገው ክርክር የበታችኛው ፍርድ ቤቶችን ሂደት አልፎ በመጨረሻም ጠቅላይ ፍርድ ቤት በሰጠው ውሳኔ ለሴቶች ጽንስ የማቋረጥን መብት አጎናጽፏል። ይህ ሕግ ሮ ቨርሰስ ዌይድ በመባል ይታወቃል። የሮ እና የዌይድ ክርክር። ሮ በርግጥ ኖርማ ማኮርቪ ለፍርድ ሂደቱ የተጠቀመችው ግዚያዊ ስም ነበር። ያ ግዚያዊ ስም ግን የጽንስ ማቋረጥ መብት ዋና ስም ሆኖ ቀርቷል። ባለፈው አርብ ጠቅላይ ፍርድ ቤቱ ህጉን ሲቀለብስ ጉዳዩ እያንዳንዱ ክፍለ ሀገራት እንዲወስንበት በር ከፍቷል። ፕሬዝዳንት ጆ ባይደንም በጉዳዩ ላይ ለመናገር ግዚ ያላባከኑም ነበር።
We need to restore the protections of Roe as law of the land.
የሮ መብትን መልሰን የአገሪቱ ህግ ማድረግ አለብን። ያንን የሚያደርጉልንን ሰዎች መምረጥ አለብን። በመጪው ምርጫ የሮ ጉዳይ ለድምጽ ይቀርባል። የግል ነጻነታችን ጉዳይ ለድምጽ ይቀርባል።
የጽንስ ማቋረጥ መብት የዲሞክራቲክና የሪፐብሊካን ድምጽ ሰጪዎች ለአስርት አመታት ወደ ድምጽ መስጫ ጣቢያ እንዲያመሩ ገፊ ምክንያት ሆኗል። በጠቅላይ ፍርድ ቤቱ የጽንስ ማቋረጥን መብት የሚቃወሙ ዳኞችን ለመሾም መነሳታቸው ዶናልድ ትራምፕ የፕሬዝዳንትነት ቦታውን እንዲይዙ ቁልፍ ምክንያት ነበር።
I am putting pro-life justices on the court.
ጽንስ ማቋረጥን የማይደግፉ ዳኞችን እሾማለሁ። ጉዳዩም ለውሳኔ ወደ ክፍላት ሀገራቱ ይመለሳል።
ትራምፕ 3 የጠቅላይ ፍርድ ቤት ዳኞችን ሾመዋል። ሹመታቸው በምክር ቤት በሚጸድቅበት ወቅት ዳኞቹ የሮና ዌድ ጉዳይ ያለቀለትና የማይቀለበስ ጉዳይ ነው ብለው ቃል ገብተው ነበር። ባለፈው አርብ ግን እነዚህ ዳኞች ህጉን እንዲቀለበስ ድምጽ ሰጥተዋል። አሁን የሮ ጉዳይ በመቀልበሱ ምክንያት ወግ አጥባቂ ድምጽ ሰጪዎች ወደ ምርጫ ጣቢያ ለመሄድ ይነሳሱ ይሆን? የሪፐብሊካን ምክር ቤት አባላት እንደሚሉት በክፍለ ሀገራት ደረጃ ሌሎች ብዙ ምርጫ ላይ የሚያፎካክሩ ጉዳዮች አሉ። ስቲቭ ስካሊስ የሪፐብሊካን ተወካይ ናቸው።
It has been
reaffirmed many times over the
ህይወትን የማዳን ስራ ገና አሁን ተጀምሯል ምክንያቱም ትክክለኛ ያልነበረውን ህግ ጠቅላይ ፍርድ ቤቱ ቀልብሶታል እናም ክፍላት ሀገራቱና የአሜሪካ ምክር ቤት ከ50 አመታት በኋላ ህይወትን እንዲታደጉ ህጉ አስችሏቸዋል
ይህም እንደ አና ሉዊስ ያሉ ወጣት ህግ አጥባቂ ድምጻቸውን ያበረታታል
super important to pushing pro life legislation
በህይወት የሚወለድበት ህግ እንዲወጣ መከፋት አስፈላጊ ነው ከሁን በኋላ የምንመለከተው ክፍለ ሀገራቱ በሮይ ጉዳይ ዋልታ ረግጠው እንደሚቆሙ ነው
በማንመንድ ዩኒቨርሲቲ በተካሄደ የአስተያየት መለኪያ ጥናት መሰረት 48 በመቶ የሚሆኑት የዲሞክራቲክ ድምጽ ሰጪዎች በሚቀጥለው ምርጫ እጩ ተወዳዳሪዎች በጽንስ ማቋረጥ ላይ ያላቸው አቋም ቁልፍ ጉዳይ ነው ይላሉ በሴኔት የብዙሃን መሪ የሆኑት ቸክ ሹመር ተፎካካሪዎቻቸው ሪፐብሊካኖች ጽንስ ማስወረድን በተመለከተ ተጨማሪ ክልከላ ሊጠሉ እንደሚችሉ ይተበቃል ይላሉ
Elect more MAGA Republicans if you want nationwide abortion ban.
በሀገሪቱ በአጠቃላይ ጽንስ ማስወረድ እንዲታገድ ከፈለጋችሁ የትራምፕን መንገድ የሚከተሉትን ሪፐብሊካንን ምረጡ። ሴቶችና ሐኪሞቻቸው እንዲከሰሱ ሴቶች በአስገድዶ መድፈርና በቤተሰብ መሃል ከመደረግ ግንኙነት በኋላ ሲጸንሱ ማስወረድ እንዲከለከሉ የምትደግፉ ከሆነ የትራምፕን መንገድ የሚከተሉትን ሪፐብሊካንን ምረጡ።
በአሜሪካ ምክር ቤት ደግሞ አፈ ጉባኤዋ ናንሲ ፔሎሲ ዲሞክራቶች አብዛኛው መቀመጫ ይዘው መቆየታቸው ወሳኝ ጉዳይ ነው ይላሉ።
The Republicans are plotting a nationwide abortion ban.
ሪፐብሊካኖች በሀገሪቱ በሙሉ ጽንስ ማቋረጥ እንዲከለከል ያሰሩ ነው በምክር ቤቱ ያብላጫ ድምጽ እንዲያገኙ ሊፈቀደላቸው አይገባም
ጉዳዩ መራጮችን ምን ያህል እንደሚያንቀሳቅስ እስካሁን ግልጽ አይደለም በጠቅላይ ፍርድ ቤት ከተሰበሰቡት መሃል የመብቱ ደጋፊ የሆነችው አናቤል በርካታ ዲሞክራቶችን መምረጡ ለውጥ ሊያመጣ ስለመቻሉ ትጠራጠራለች
In theory, Roe is on the ballot. In reality, it would
በጽንሰ ሐሳብ ደረጃ የሮይ ጉዳይ ለድምጽ ቀርቧል። ነገር ግን በምክር ቤት ደረጃ ተግባራዊ እርምጃ የሚወስዱና ህጉ እንቅፋት እንዳይገጥመው ፍላጎት ያላቸውና ለዛም የሚሰሩ 60 የዲሞክራቲክ ሴናተሮች ያስፈልጋሉ።
ከፍርድ ቤት ውሳኔ በኋላ በፖለቲኮ በተካሄደ የአስተያየት መለኪያ መሰረት 40 በመቶ የሚሆኑ አሜሪካውያን የጽንስ ማቋረጥ መብት መቀልበሱን ይቃወማሉ።
አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል የሚበዙ ዳኞች ወግ አጥባቂዎች የሆኑት ጠቅላይ ፍርድ ቤት ያስተላለፈው ውሳኔ ደጋፊዎቹን ሲያስደስት በአገሪቱ ዙሪያ ተቃውሞ አስከትሏል ቆንጂታየ ለሴቶችና ቤተሰብ ፕሮግራሟ በዚህ ዙሪያ አንድምታዎቹን የሚመለከቱ የህግ ባለሙያ አነጋግራለች ወይዘሮ ዱንያ መኮንን ይባላሉ ቀደም ብለው በኢትዮጵያ ባሁን ወቅት ደግሞ በዚህ በዋሽንግተን አካባቢ በአምነስቲ ኢንተርናሽናል ጨምሮ በተለያዩ በሴቶች መብቶችና በሰብአዊ መብቶች ዙሪያ ትኩረት በሚያደርጉ የምርምር ስራዎች አገልግለዋል ሮቪ ዌድን የቀለበሰውን ውሳኔ እንዴት ተመለከቱት ስትል ቆንጅል አቀረበችላቸው ጥያቄ እንዲህ በማለት ጀምራሉ
እሺ ቆንጅል በመጀመሪያ እድሉን ስለሰጠሽኝ በጣም አመሰግናለሁ ውሳኔውን እኔ በጣም ጠብቄው ነበር በተለይ ጠቅላይ ፍርድ ቤቱ በአሁን ሰዓት ካለው መዋቅር አንጻር አብዛኞቹ ዳኞች ይህንን ውሳኔ የሚደግፉ ዳኞች ናቸው ነገር ግን ውሳኔው ላይ ያለው ፍሬ ነገር በተለይም በህገ መንግስቱ ውስጥ በተለይም በአንቀጽ 14 የነጻነት መብት የሴቶችን ጽንስ ማቋረጥ አይደግፍም በሚል በተደጋጋሚ አብዛኞቹ ዳኞች የተናገሩበትን ሁኔታ እንደ ሴቶች መብት ባለሙያና እንደ ሰብአዊ መብት ባለሙያ በዚህ ዙሪያ ያሉ ጥናቶችና ውሳኔዎች በተለይ ደግሞ የሰብአዊ መብት ቃል ኪዳኖች እንደሚያሳዩት ነጻነት የምንለው ቃል ብዙ ጊዜ በሰፊው ተተርጉሞ የሴቶች መብትን በተለይም የስነ ተዋልዶ መብትን የጽንስ ማቋረጥን ጨምሮ የሚተረጎም ሆኖ ሳለ የጠቅላይ ፍርድ ቤቱ ዳኞች ግን ይህንን መብት በጣም ጠባብ አድርገው ጭራሹን የሴቶችን ጽንስ የማውረድ መብት አያካትትም ብለው መወሰናቸው በጣም አሳዝኖኛል። ውሳኔያቸው ከሰብአዊ መብት ሰነዶች ጋር የሚጣረስ ራሳቸው ከዚህ ቀደም የተረጎሙትን ውሳኔ የሚጣረስ ሆኖ ስላገኘሁት ነው። ዩናይትድ ስቴትስ ብዙ የዓለም አቀፍ የሰብአዊ መብት ሰነዶችን አልፈረመችም። ነገር ግን ከነዚህ ሰብአዊ መብት ሰነዶች መካከል የዓለም አቀፉ የሰብአዊ መብቶች ድንጋጌ ሰነድ ወይም ዘ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ምንለው የሴቶችን እኩልነት በግልጽ ያስቀመጠ ነው። ተፈረሙ አገሮች እንዲያጸድቁት የሚጠየቅ ባይሆንም
ፍርድ ቤቱ ለ50 ዓመታት የዘለቀውን ጽንስ ማቋረጥን ህገ መንግስታዊ ያደረገውን ውሳኔ ባሳለፈበት ጊዜ በምን አይነት ተርጉሞት ነው?
ቅድም ለመግለጽ እንደሞከርኩት ሮቪ ዌድን ከ50 ዓመት በፊት ሲተረጉመው ነጻነት የሚለውን ቃል ባይገልጽም የነጻነት መብት አንዱ ክፍል የሆነውን የግል መብት ወይም ፕራይቬሲን በመጥቀስ ነበር የተረጉመው። ስለዚህ አሁን ግን ዛሬ ተመልሶ ትርጉሙ እንዲህ የሚባል ነገር የለም ወይም እውቅና ተሰጠውም ከመጀመሪያውም ተብሎ በዳኞች መገለጹ እና ውሳኔውም ያንን ሀሳብ ማካተቱ ትንሽ አስቸጋሪ ሆኖ አግኝቼዋለሁ። ሌላው የሚያሳዝነው ነገር እንደምታውቂ ብዙ የአፍሪካ ሀገራት በአሁን ሰዓት ይሄንን ሰብአዊነት በህጎቻቸው አካተው በተግባርም ደግሞ ብዙ ስራ ሲሰሩ ይተዋላሉ። ይሄ ሀገራችንን ኢትዮጵያንም ያካትታል። ከኢጅፕት ከኮንጎ እና ከሴኔጋል ውጪ ፕሮግረሲቭ ወይም ደግሞ የተሻለ የሆነ መብትን የሚከተሉ ናቸው። አሜሪካን የመሰለ በብዙ ነገሮች ነው የተራመደች አገር ውስጥ ብዙ እናቶችና ሴቶች በዚህ ፍርድ ቤት ውሳኔ ምክንያት ለተለያዩ ችግሮች ሲጋለጡ ማየት በተጨማሪ በጣም ያሳዝናል። ችግሩን ደግሞ እያየነው ነው፣ ምክንያቱም የተለያዩ ክልሎች የነበራቸውን ህጎች እያጠናከሩ ነው። የተለያዩ ስቴቶች በጣም ጠንካራ ህጎች ነበራቸው፣ በተለይም ወደ 20 የሚሆኑት ከዚህ ቀደምም በጠቅላላው ጽንስ ማቋረጥ የሚከለክሉ ናቸው እና ለኔ እንደ ህግ ባለሙያ በጣም አስቸጋሪ ሆኖ ወይም ለመቀበል ያዳገተኝ ነገር ይሄ ከህገ መንግስቱ ጋር አገናኝተው የጠቀሱት ምክንያት የተጠቀሙት ነው አናሊሲስ በራሱ ችግር አለበት ብዬ ነው የማምነው። እኔ እንደነገርኩሽ የመመረቂያ ጽሁፌን አዲስ አበባ ዩኒቨርሲቲ የሰራሁት በእናቶች ሞት ላይ ነው እና እናቶች በከፍተኛ ደረጃ ከሚሞቱባቸው ምክንያቶች ውስጥ አንዱ ህገ ወጥ የሆነ ጽንስ ማቋረጥ ነው እና ከዚህ አንጻር በህግ ደግሞ እውቅና ለመስጠት ለእንደዚህ አይነት መብቶች በተግባር ላይ ምን ያህል የሆነ ችግር ሊፈጥር እንደሚችል ሁላችን የምናውቀው ይመስለኛል።
የአፍሪካ ሀገሮችን ጨምሮ በሌሎችም የዓለም አካባቢዎች በሴቶች የስነ ተዋልዶ ጤና ላይ አንደምታ ይኖረዋል። ለዓለም አቀፍ የህዝብ ጤና ጥረቶች ትልቁን የገንዘብ ድጋፍ የምትለግሰው ዩናይትድ ስቴትስ በመሆኗ የሚል ስጋት የሚያሰሙ አሉ።
ብዙዎች በአሁኑ ሰዓት እየጻፉ ያሉት ምንድን ነው? ይሄ ነገር ነገ ሰጥቶ ሌሎችም የስነ ተዋልዶ ጤና ጋር የሚገናኙ መብቶችንም ጭምር ፍርድ ቤቱ እንደገና እየተመለከተ ሊከለክላቸው ይችላል የሚል ነገር አለ። አሁን ባለበት ሁኔታ ግን ፍርድ ቤቱ የከለከለው የጽንስ መቋረጥን ብቻ ነው። ነገር ግን እንደምታውቂው በፍርድ ቤቱ የወጡ ውሳኔዎች ነገ በፖሊሲ መልክ ከተቀረጹና ፖሊሲዎቹ ደግሞ በተለይም የስነ ተዋልዶ ጤና ጋር የሚገናኙ ለምሳሌ የጽንስ መከላከያ መድኃኒቶችን፣ ሴሪያሎችን የመከልከል እነዚህ ማስተማርን እና ሌሎችም በተለይ በሆስፒታል ደረጃ በዶክተሮች የሚሰጡ የጽንስ ማቋረጥ ስራዎች ላይ ከፍተኛ የሆነ ችግር ሊያስከትል ይችላል ተብሎ ይታመናል። በተለይ በቀደም ባለው አስተዳደር የጽንስ ማቋረጥ ላይ የሚሰሩ ድርጅቶች ብዙዎቹ የሚሰጣቸው እርዳታ ተቀንሶባቸው ነበር። ይህም እንደምታውቂው የዩናይትድ ኔሽንስ ኤጀንሲዎችንም ጭምር ያካትታል። እነዚህ ድርጅቶች ደግሞ በጣም ብዙ መንግስታዊ ያልሆኑ ድርጅቶችን አፍሪካ ውስጥ ይረዳሉ እና በዚህ ምክንያት ይሄ የፍርድ ቤት ውሳኔ በተለይ በፖሊሲ ደረጃ ደግሞ ከመጣና አሜሪካ በሚሰጣቸው የገንዘብ እርዳታዎች የቁሳቁስ እርዳታዎች ላይ የራሱ የሆነ ነገር ይዞ ከመጣ ነገ የሚሰጠው የስነ ተዋልዶ ጤና አገልግሎት ላይ ከፍተኛ የሆነ እክል ሊፈጥር ይችላል። ይህንንም የምለው ከዚህ ቀደም እንደምታውቂው የነበረው አስተዳደር ስራ ላይ የነበረውን እርዳታ አቋርጦት ነበር። በዚህ ምክንያት ብዙ የአፍሪካ ሀገሮችን በጣም ተጎድተው ነበረ። በመሆኑም ይህንን ስንመለከት ነገ ከነገ ወዲያ ይሄ ነገር ቢሰፋና ትርጓሜውም ነው የሌሎች መብቶችን የሚያካትትበት ሁኔታ ቢፈጠር አስቸጋሪ ነው የሚሆነው የሚል ነገር አለ። እኔም ደግሞ ይህን ነገር እስማማበታለሁ። በጣም የሚያሳዝነው ነገር የተሰጠው ውሳኔ ጽንስ መቋረጥን አይቀንስም፣ ነገር ግን በህገ ወጥ ደረጃ የሚደረጉ የጽንስ መቋረጦችን ይጨምራል። ያ ደግሞ ከዚህ ከአሜሪካ በተጨማሪ በተለያዩ የአፍሪካ ሀገሮች ውስጥ ሊሆን ይችላል አሁንም እየተደረገ ነው ያለው በአብዛኛው በጣም ችግረኛ በሆኑ አገሮች ውስጥ አገልግሎቱም ተደራሽ ስላልሆነ እንደምታውቂው ህገወጥ የሆኑ የውርጃ ሂደቶች አሉ። አሁንም ጭማሪ እርዳታው በሚቀንስበት ጊዜ ደግሞ ይሄ ችግር እየባሰ ይመጣል ማለት ነው።
በጣም አመሰግናለሁ ስለ ጊዜሽ ወይዘሮ ዱንያ መኮንን ተገኝ።
እኔም አመሰግናለሁ ቆንጂ።
ክብራትና ኩራን አድማጭ ተመልካቾቻችን ለረቡዕ ምሽት ያዘጋጀነውን ለዛሬ የተዘጋጀው ሙሉ ዝግጅት ማለት ነው እዚህ ላይ አበቃን። ያስተናገድኳቸው አሉላ ከበደ ከቴክኒክ አቀናባሪው ኤልያስ አስማረ ጋር በዚሁ ተሰናበትን። ነገ ምሽት እንመለሳለን። ሰላም ደህና ደሩ።